ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 21 2011 ዓ.ም ስርጭታችን ጀመረ።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
እኔም አዳነች ፍስሐዬ ነን።
ኢትዮጵያ ውስጥ ላለፉት ዓመታት የተዘሩ በርካታ መጠላላት፣ የመለያየት ሐሳቦች ጊዜያቸው ደርሰው ተኮትኩተው ዝናብ ጠጥተው አብበው ያየንበት ወቅት ነው። እዚህ ጋር ተስፋ እንድንይዝ የሚያደርገው ነገር ማየት ነገሩ እያለቀ መሆኑን የሚያመላክት ነው። ጤፉ ተንጀርግጎ ስታየው ከተወሰነ ጊዜ በኋላ መታጨጃው ደርሷል፣ መወቂያው ደርሷል ማለት ነው።
ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ድምፅ ጋር በተለይ ያደረጉትን የመጀመሪያ የአማርኛ የአንድ ለአንድ ቃለ ምልልስ ሶስተኛና የመጨረሻ ክፍል ይዘናል።
If we had had confidence that the president clearly did not commit a crime,
ፕሬዚደንቱ የፈጸሙት ወንጀል የለም የሚል እምነት ቢኖረን ኖሮ እንደዚያው ብለን በቀጥታ እንናገር ነበር።
We agree with him. There was no collusion, there was no conspiracy, and we consider this
እኛም ከእሳቸው ጋር እንስማማለን። የተፈጸመ የመመሳጠር ተግባር አልነበረም፣ ሴራም አልነበረም። ጉዳዩ አብቅቷል፣ ተዘግቷል።
የቀደሙት የሩሲያን ባለፈው የአሜሪካ ምርጫ ጣልቃ መግባት አለመግባት ጉዳይ ሲመረምሩ የቆዩት ሮበርት ሞለር ትላንት ከሰጡት መግለጫ የተቀነጨበ ነው። የተከተሏቸው የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ምላሽ ነው። በአብይ ርዕስ ዘገባ ይዘናል።
የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የአማራ ክልል ጠቅላይ ፍርድ ቤት አቃቤ ሕግ በእነ አቶ በረከት ስምኦንና አቶ ታደሰ ላይ ያቀረባቸውን የቃለ ምስክሮች ከትላንት ጀምሮ ማዳመጥ ጀመረ። ተከሳሾቹም በትላንትናው ዕለት የሕግ ጠበቃ ይዘው ቀርበዋል። ለቀረቡት የሕግ ጠበቆችም የክልሉ ፖሊስ ኮሚሽን ተገቢውን ጥበቃ እንዲያደርግ ታዟል። ዝርዝር አለን።
ከሳምንት በፊት ከጥቅማ ጥቅምና ከአስተዳደራዊ ጉዳዮች ጋር በተያያዘ በጎንደር ዩኒቨርሲቲ በልምምድ ላይ ያሉ የሕክምና ሳይንስ ቁጥራቸው 250 የሚሆኑ ተማሪዎች ግቢውን ለቀው ወጥተው ነበር። ዛሬ ደግሞ ሙሉ በሙሉ ወደ ግቢ መመለስ።
ክቡራትና ክቡራን አድማጮች፣ ለተላለፈው ድምጽ ይቅርታ እንጠይቃለን። በሌላ ዜና የተያዘ ነው። አሁን ቀደም ሲል ወደ ተዋወቀው በአማራ ክልል ጠቅላይ ፍርድ ቤት አቃቤ ሕግና በእናቶ በረከት ስምኦን ጉዳይ በተያዘው ዘገባ እንመለሳለን።
የአማራ ክልል ጠቅላይ ፍርድ ቤት ግንቦት 5 ቀን 2011 ዓ.ም ምረት በኋላው ችሎት ከግንቦት 21 ቀን ጀምሮ በአቶ በረከት ስምኦንና በአቶ ታደሰ ካሳ ላይ አቃቤ ሕግ አሉኝ ያላቸው የቃል ምስክሮች እንዲያቀርብ በሰጠው ቀጠሮ መሰረት ከትላንት ጀምሮ የቃል ምስክሮችን ፍርድ ቤቱ ማድመጥ ጀምሯል። አቶ በረከት ስምኦንና አቶ ታደሰ ካሳ ከጥረት ኮርፖሬት ጋር በተያያዘ በአራት የሙስና ክሶች አቃቤ ሕግ የከሰሳቸው ሲሆን 13 የቃል ምስክሮችንም አቀርቧል። እስካሁን የአራት ምስክሮችን ቃል ፍርድ ቤቱ አድምጧል። ምስክሮቹ አላቸውን የሰጡት በተለይ በዳሽን ቢራ አክሲዮን ማህበር ድርሻ ሽያጭ ላይ የገበያ አዋጭነት ጥናት ሳይደረግ 50.14% ለዱዌት ቫሳሪ ለተባለ የእንግሊዝ ኩባንያ በ90 ሚሊዮን ዶላር መሸጡ አግባብ አይደለም ብለው ነው። ከዚህ በተጨማሪ ደግሞ ዱዌት ቫሳሪ ለራሱ የገበያ አዋጭነት ጥናት ያጠናበትን 635,000 ዩሮ ዳሽን እንዲከፍል መደረጉም ተገቢ አይደለም ሲሉ ቃላቸውን ሰጥተዋል። የዳሽን ቢራ አክሲዮን ማህበር ለዱዌት ቫሳሪ በሽርክና አክሲዮን ግዢ ለንደን ላይ ስምምነት ሲደረግ እንደ እማኝ ሆኜ እንድፈርም ተገድጃለሁ ሲሉ ቀድሞ በዳሽን ቢራ ተጠባባቂ ስራ አስኪያጅ የነበሩ ግለሰብ ለፍርድ ቤቱ አስረድተዋል። ተከሳሾቹ ከዚህ ቀደም ለፍርድ ቤቱ በተደጋጋሚ በጠበቃ ለመከራከር በጠበቆቻችን ላይ በሚደርሰው ዛቻና ማስፈራራት ጠበቃ ማቆም አልቻልንም እያሉ ያቀረቡትን አቤቱታ በመቀበል ጠበቆችን እንዲያቆሙና ተገቢውን ጥበቃ እንደሚያደርግ ፍርድ ቤቱ ባለፈው በዋለው ችሎት መወሰኑ ይታወሳል። በትናንትናው ዕለትም እናቶ በረከት የሕግ ጠበቃ ይዘው የቀረቡ ሲሆን ለሕግ ጠበቃውም ደንበኞቻቸውን ለማግኘት ወደ ማረሚያ ቤት ሲሄዱና ሲመለሱ በሚያርፉበት ሆቴልና ከአየር መንገድ ወደ ፍርድ ቤት ሲጓጓዙ የክልሉ ፖሊስ ኮሚሽን ተገቢውን ጥበቃ እንዲያደርግላቸው ታዟል። ችሎቱ የምስክሮችን ቃል ለመስማት ለነገም ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር ለዘገባው። ወደ በጎንደር ዩኒቨርሲቲ ለምምድ ላይ የነበሩ የህክምና ተማሪዎች ተመልሰው ወደ ግቢ መግባታቸውን ተናግረዋል። ተማሪዎቹ የወጡት በሴኔቱ ተወስኖ እንደነበር ተገልጿል። አሁንም አስቴር ምስጋናው ተጨማሪ አላት።
ከሳምንት በፊት ከጥቅማ ጥቅምና ከአስተዳደራዊ ጉዳዮች ጋር በተያያዘ በጎንደር ዩኒቨርሲቲ በልምምድ ላይ ያሉ የህክምና ሳይንስ ቁጥራቸው 250 የሚሆኑ ተማሪዎች ግቢውን ለቀው ወጥተው ነበር። ዛሬ ደግሞ ሙሉ በሙሉ ወደ ግቢ መመለሳቸውን የመጨረሻ አመት የህክምና ሳይንስ ተማሪ አብይ ኃይሌ ተናግሯል።
በሶስት አመት ሲታየቱ የነበሩ ነገሮች ሁሉ ጎደል አንዳንዶቹን ለመመለስ ሞክረዋል። ላብራቶሪ 24 አስራ ጀምሮልና ምንም እንኳን የጥያቄዎቻችን ችግር ባይኖርባቸውም እና በዚህ አካሄድ የገባ ነው ተገደን ቢሆንም እንኳን በተፈጠረው ክፍተት ውስጥ መጉላላት ለገጠማቸው አካሚዎቻችን እና መላ ጎንደር ህዝብ ይቅርታ እንጠይቃለን ብለን የጠየቅነው ዩኒቨርሲቲን ይቅርታ አልጠየቅንም።
የዩኒቨርሲቲው ፕሬዚዳንት ዶክተር አስራት አጸደወይን እንደሚናገሩት ኢንተርን ሐኪሞቹ ያነሷቸው ጥያቄዎች አግባብ ያለው ቢሆንም ሁሉም በአንድ ጀንበር ይሟላ ማለት ግን ተገቢ አይደለም። ትዕግስት ይማሩ ዘንድ ሴኔቱ ጠንከር ያለ ውሳኔ አስተላልፎ ነበር። አሁን መግባባት ላይ ደርሰናል ይላሉ።
የዩኒቨርሲቲው ሴኔት ሐኪሞቹ ባቀረቡት ጥያቄ መሰረት ተሰብስቦ ነበር። መነሻ አድርጎ ሴኔቱ እንዲመለሱ ወሰነ። በዛ ውሳኔ መሰረት ያወጣነው ጥሪ ተቀብለው ወደ ስራ ተመልሰዋል። ትናንትና
ያነሳቸውን ጥያቄዎች እሳ ተመልሰዋል።
አብዛኛው በዩኒቨርሲቲው የሚመለሱ ጥያቄዎች አብዛኛዎቹ ተመልሰዋል።
ለምሳሌ
ናሙና ምላላሽ እንዲቀጠር ጠይቀው ነበር፣ ተመልሶላቸዋል። ማረፊያ ክፍሎች እንዲሰሩላቸው ጠይቀው ነበር። ሌሎችም ያነሳቸው ተቋሙን የሚመለከቱ አስተዳደራዊ ጥያቄዎች ከሞላ ጎደል ተመልሰዋል ማለት ይቻላል። ስራቸው እየሰሩ እንዲመለሱላቸው እንዲሆን ነው እንጂ ጥያቄያቸውን ለመመለስ ጥረት ያደረግነው ጥያቄውን አግባብ ሆኖ ስላገኘ ነው ነው።
የህክምና ተማሪዎቹ ለአንድ ወር ያህል ስራ ማቆማቸው የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የኤርትራ መንግስት ለዓለም አቀፉ የጸረ ሽብር ዘመቻ ሙሉ ትብብር የማያደርጉ ተብለው በአሜሪካ ከተፈረጁ ሀገራት መሰረዙን በደስታ እንደተቀበለው የኤርትራ ኢንፎርሜሽን ሚኒስትር የማነ ገብረ መስቀል በትዊተር ገለጹ። የቀድሞውንም ኤርትራ ለዓለም አቀፉ ሽብር ዘመቻ ሙሉ ትብብር የማያደርጉ አገራት ዝውውር ውስጥ ማካተት ስህተት ነበር ብለዋል። ቢዘገይም ከዝርዝሩ መፋቋ ጥሩ ነው ሲሉ ተናግረዋል። ሚኒስትር የማነ ገብረ መስቀል አክለውም ኤርትራ ላለፉት 10 ዓመታት ሽብርተኝነትን ለመዋጋት ያደረገችው ጥረት እንከን የለሽ ነው ብለዋል።
ሊቢያ ዋና ከተማ ትሪፖሊ ውስጥ በተባባሰው ግጭት የጸጥታው ሁኔታ እየከፋ በመምጣቱ ለአደጋ ተጋልጠዋል የተባሉ 149 ስደተኞችና ጥገኝነት ጠያቂዎች ወደ ሮም ተወስደዋል። ኤርትራውያን፣ ኢትዮጵያውያን፣ ሶማሊያውያን፣ ሱዳናውያን እንደሚገኙባቸው እና 65ቱ ሕፃናት ወይም ልጆች መሆናቸው ተገልጿል። 13ቱ ዓመት ያልሞላቸው 4 ሕፃናት ናቸው። አብዛኞቹ በምግብ እጥረት የተሰቃዩ ሲሆኑ ሕክምናም እንደሚያስፈልጋቸው ታውቋል። ሰዎቹ በተለያዩ እስር ቤቶች በአስከፊ ሁኔታ ሲሰቃዩ ከቆዩ በኋላ በሊቢያና በጣሊያን ባለስልጣኖች ትብብር እንደተወሰዱ ተነግሯል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ልዩ መርማሪ ካውንስል ሮበርት ሞለር ትላንት በሰጡት መግለጫ ፕሬዚዳንት ዶናልድ ትራምፕ የምርመራውን ሂደት ለማሰናከል ሞክረዋል ከሚለው ክስ ፕሬዚዳንቱን ነጻ ባለማድረጋቸው የዲሞክራቶችን ጥሪ አበራቷል። በትራምፕ ላይ ተጨማሪ ምርመራዎች እንዲካሄዱ ምናልባትም በምክር ቤቱ ክስ እንዲመሰረትባቸው ዲሞክራት የምክር ቤት አባላት አብዝተው ጥሪ እያቀረቡ ነው። ፕሬዚዳንቱን ተጠያቂ የማድረግ እርምጃ እንወስዳለን ሲሉ የተወካዮች ምክር ቤት የፍርድ ኮሚቴ ሊቀመንበር ጀራልድ ናድለር ተናግረዋል። ፕሬዚዳንቱን የመክሰስ እቅድ ሊጠነሰስ የሚችለው ከዚህ ኮሚቴ ነው። ክስን በሚመለከት ሁሉም አማራጮች እንዳሉ ናቸው ብለዋል ናድለር። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ፕሬዚዳንቱን በመክሰስ ጉዳይ ላይ አይገፉም ነበር። ምክር ቤቱ ተጨማሪ ምርመራ እንዲያካሄድባቸው ነበር የሚፈልጉት። ፕሬዚዳንቱን ምንም አይነት ወንጀል አልፈጸሙም በሚለው ነጥብ ላይ ብንተማመን ኖሮ በግልጽ ባስቀመጥነው ነበር ሲሉ ሮበርት ሞለር ከተናገሩ በኋላ ግን ፔሎሲ አቋማቸውን ግልጽ አድርገዋል። ምክር ቤቱ በፕሬዚዳንቱ ላይ ምርመራ በማካሄድ ስልጣናቸውን ተጠቅመው ለፈጸሙት በደል ተጠያቂ የማድረግ ጽኑ ሕገ መንግስታዊ ግዴታ አለበት ሲሉ በሰጡት መግለጫ አስገንዝበዋል።
በተያያዘ ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የልዩ መርማሪው የምርመራ ውጤት ከወንጀል ሙሉ በሙሉ ነጻ አድርጎኛል ማለቱን ቢቀጥሉም ምርመራውን የመሩትን ሮበርት ማለርን ግራ የተጋቡ አቃቤ ሕግ ሲሉ ወርፈዋቸዋል። ማለር የፌዴራሉ ምርመራ ቢሮ ዋና ዳይሬክተር እንደነበሩ የሚታወቅ ነው። ማለር ምርመራውን እንዲመሩ መመረጥ አልነበረባቸውም፣ ምክንያቱም ሐቀኛ የትራምፕ ሰው አልነበሩምና ሲሉ ፕሬዚደንቱ ዛሬ ማለዳ ዋይት ሃውስ ላይ ሆነው ለጋዜጠኞች ተናግረዋል። አያይዘውም ፕሬዚደንቱ ትራምፕን የማይወዱ ሰው ናቸው ካሉ በኋላ ማለር በድጋሚ የፌዴራል ምርመራ ቢሮ ዳይሬክተር ለመሆን የእሳቸው ፍላጎት ያሉትን አንቋሸዋል። ሞለር በዋይት ሃውስ ቤተ መንግሥት ጽሕፈት ቤት ድረስ ከመጡት መካከል አንዱ ነበሩ። የፌዴራል ምርመራ ቢሮ ዳይሬክተር ለመሆን ፈልገው ነበር፣ አይሁንም አልኳቸው ብለዋል በትዊተር ባስተላለፉት መልእክት ፕሬዚደንቱ። ሞለር ወደ ቀድሞ የኃላፊነት ሥራቸው የመመለስ ፍላጎት እንደነበራቸው የገለጹበት ጊዜ መኖሩን የሚያመላክት መረጃ የለም። ስለ ፕሬዚደንቱ ያላቸውን የፖለቲካ አመለካከት የገለጹበት ጊዜም አልነበረም።
ፕሬዚዳንት ዶናልድ ትራምፕ ጃፓንን በጎበኙበት ወቅት በሟቹ ሴኔተር ጆን መኬን ስም የሚጠራው የዩናይትድ ስቴትስ ባህር ኃይል መርከብ ፕሬዚዳንቱ እንዳያዩት የሚል የዋይት ሃውስ መመሪያ እንዲወጣ አልፈቀድኩም፣ መመሪያ መኖሩንም አላውቅም ነበር ሲሉ ተጠባባቂ የዩናይትድ ስቴትስ መከላከያ ሚኒስትር ፓት ሻናሃን ገልጸዋል። ምንጊዜም ቢሆን ሴኔተር ጆን መኬንን የመሰለ ታላቅ አሜሪካዊ አርበኛን ክብር አልነካም ሲሉ ከእሳቸው ጋር ወደ ሲንጋፖር በመጓዝ ላይ ላሉት ጋዜጠኞች ተናግረዋል። ምንጊዜም ቢሆን የመርከቡ ሰራተኞች የሆኑትን ወጣት ሴቶችንና ወንዶችን ክብር አልነካም በማለት በአጽንኦት አስገንዝበዋል። ፕሬዚደንት ትራምፕ ወደ ጃፓን ከመሄዳቸው በፊት የዋይት ሃውስ ወታደራዊ ጽህፈት ቤትና በዩናይትድ ስቴትስ ባህር ኃይል ሰባተኛው ረድፍ ቢሮ መካከል ስለ ዩኤስኤስ ጆን ኤስ መኬን የባህር ኃይል መርከብ የተለዋወጡትን የኢሜይል መልእክት የአሜሪካ ድምፅ ተመልክቷል። ዩኤስኤስ ጆን መኬን ከእይታ መራቅ ይኖርበታል። እባኮን ይህን አረጋግጡ፣ ቁጥር ሶስትን ያረካል ይላል የኢሜይሉ መልእክት። ትራምፕ በበኩላቸው ስለ ጉዳዩ የነገረኝ ሰው የለም ብለዋል በትዊተር ባስተላለፉት መልእክት። ወደኋላ ለጋዜጠኞች ሲናገሩ ደግሞ የጦር መርከቡን ለመደበቅ ስለተደረገው ውሳኔ የማውቀው ነገር የለም፣ እንደዛ አላደርግም ነበር ብለዋል። በምንም መለኪያው የጆን መኬን አድናቂ አልነበርኩም ከማለት ግን አልተቆጠቡም። አድማጮች፣ የምሽት ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 21 2011 ዓ.ም ምሽት ፕሮግራም ነው።
አሁን ደግሞ የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
በዩናይትድ ስቴትስ ፕሬዚደንታዊ ምርጫ የሩሲያን ጣልቃ ገብነት ሲመረምሩ የቆዩት ልዩ አቃቤ ሕግ ሮበርት ሞለር ትናንት በሰጡት የመጀመሪያ መግለጫቸው ፕሬዚደንት ዶናልድ ትራምፕ ከወንጀል ነጻ ናቸው ብለው መናገር እንደማይችሉ አስታውቀዋል። ፕሬዚደንቱ በበኩላቸው ከወንጀል ነጻ ነኝ፣ ጉዳዩ አልቋል፣ ተዘግቷል ብለዋል። የፍትህ ሚኒስቴር ለረጅም ጊዜ ሲከተለው በቆየው ፖሊሲ ምክንያት ፕሬዚደንቱ ስልጣን ላይ እያሉ በፌዴራል ወንጀል ሊከሰሱ አይችሉም ያሉት ሮበርት ሞለር ከዚህ በኋላ የሚወሰድ እርምጃ በተወካዮች ምክር ቤቱ እንደሚወሰን አመልክተዋል። የዋይት ሃውስ ሪፖርተራችን የፓትሲ ዊዳኩስዋራ ዘገባ ዝርዝሩን ይዟል። ቆንጅታ ታቀርበዋለች።
ሮበርት ሞለር በ2016ቱ የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሩሲያ ስላደረገችው ጣልቃ ገብነትና የፕሬዝደንት ትራምፕ የምረጡኝ ዘመቻ ከሞስኮ ጋር ተመሳጥሮ እንደሆነ እንዲመረምሩ ከተሾሙ ወዲህ በይፋ መግለጫ ሲሰጡ የትናንትናው የመጀመሪያ ጊዜያቸው ነው።
ፕሬዝደንቱ የፈጸሙት ወንጀል የለም የሚል እምነት ቢኖረን ኖሮ
እንደዚያው ብለን በቀጥታ እናገር ነበር።
ልዩ መርማሪው ሞለር ሩሲያ በዩናይትድ ስቴትስ ምርጫ ጣልቃ ገብታለች፣ የትራምፕን የምረጡኝ ዘመቻ ከሞስኮ ጋር ተመሳጥሯል ብሎ ለመክሰስ ግን በቂ ማስረጃ አልተገኘም የሚለውን የምርመራቸውን ድምዳሜ በትናንቱ መግለጫቸው ደግመውታል። የሆነ ሆኖ ፕሬዝደንቱ በመርመራው ሂደት ፍትህን የማደናቀፍ ተግባር ፈጽመዋል ይህን ጥያቄ በቀጥታ ያልመለሱት ሮበርት ሞለር በዩናይትድ ስቴትስ የፍትህ ሚኒስቴር ለረጅም ጊዜ በሚሰራበት ፖሊሲ መሰረት አንድ ፕሬዝደንት በፌደራል ወንጀል ሊከሰስ እንደማይችል በማስረዳት ጉዳዩን ለኮንግረስ ትተውታል።
The Constitution requires a process other than the criminal justice system to formally accuse
ስልጣን ላይ ያለ ፕሬዝደንት ሊከሰስ የሚችለው በወንጀል ፍትህ ስርዓቱ ሳይሆን በሌላ ሂደት እንዲሆን ህገ መንግስቱ ያዛል።
ፕሬዝደንት ትራምፕ ሮበርት ሞለር መግለጫቸውን እንደሰጡ ወዲያውኑ በትዊተር በሰጡት ምላሽ በቂ ማስረጃ አልተገኘም ነፃ ነኝ ብለዋል። የዋይት ሃውስ ቃል አቀባይ ሳራ ሳንደርስ
We agree with them. There was no collusion. There was no conspiracy and we consider this
እኛም ከእሳቸው ጋር እንስማማለን። የተፈጸመ የመመሳጠር ተግባር አልነበረም። ሴራም አልነበረም። ጉዳዩ አብቅቷል፣ ተዘግቷል።
ዴሞክራት የኮንግረስ አባላትም ለልዩ አቃቤ ህግ ሞለር መግለጫ ፈጥነው ነው ምላሽ የሰጡት። የተወካዮች ምክር ቤቱ የፍትህ ኮሚቴ ሊቀመንበር ጄሪ ናድለር እንዲህ ብለዋል።
As Mueller again highlighted this morning, it falls to Congress to respond.
ሞለር ዛሬ ጠዋት በድጋሚ እንዳስገነዘቡት ለፕሬዚደንት ትራምፕ ወንጀሎች፣ ውሸቶችና ሌሎችም ጥፋቶች ምላሽ መስጠት የተወካዮች ምክር ቤቱ ኃላፊነት ነው። ይህንኑ እናደርጋለን።
ናድለር ፕሬዝደንቱ ከህግ በላይ አይደሉም ብለዋል። ይሁን እንጂ ዲሞክራቶች በአፋጣኝ ፕሬዝደንቱን ከስልጣን ማስወገጃ የክስ ሂደት ይጀምሩ እንደሆነ ለጊዜው ግልጽ አይደለም። ብዙዎች ያ ቢሆን ፕሬዝደንቱን በፖለቲካ ረገድ ሊጠቅማቸው ይችላል በሚል ስጋት ሲያመነቱበት ቆይተዋልና። በጉዳዩ ዙሪያ የፓርቲ ወገንተኝነትን የለየ ክርክር በሚካሄድበት በዚህ መሃል ታዲያ ሩሲያ በፕሬዝደንታዊ ምርጫው የፈጸመችው ጣልቃ ገብነት ወደ ዳር እየቀረ ነው። ሞለርም በትናንቱ መግለጫቸው ትኩረቱን ወደሱ ሊመልሱ ሞክረዋል። ሞለር የሪፖርታቸው ዋና ትኩረት እሱ መሆኑን ደጋግመው መናገራቸውን የገለጹት የጆርጅ ዋሽንግተን ዩኒቨርሲቲ የፕሬዝደንታዊ ጥናቶች ምሁሩ ቶድ ቤልት በፓርቲ ወገንተኝነት መስመር የለየ ክርክር የማይቀር ቢሆንም መጪውን የ2020 ዓመተ ምህረቱን ምርጫ ከመሰል ጣልቃ ገብነት ለመጠበቅ መወሰድ የሚችሉ መወሰድም ያለባቸው እርምጃዎች እንደሚኖሩ አስረድተዋል።
ፋሲንና ቆንጅትን አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ።
የእስራኤል ጠቅላይ ሚኒስትር እስከ ትላንት ቀነ ገደብ በነበረው ጊዜ አዲሱን መንግስታቸውን መመስረት ባለመቻላቸው ሀገሪቱ ወደ አዲስ ምርጫ ልትሄድ መሆኑ ተገለጸ። ባለፈው ሚያዝያ 1 በተካሄደው ምርጫ ያሸነፉት ኔታንያሁ ከገዢው ጥምረት በቂ ድጋፍ ሲያሰባስባሉ የሚል እምነት የነበረ ቢሆንም ከአናሳዎቹ ፓርቲዎች ጋር ለሳምንታት የተካሄደው ድርድሮች 120 መቀመጫ ባለው ፓርላማ ቀላል አብላጫ የሆነውን 61ን ድጋፍ ሳያገኙ ቀርተዋል። ቤንያሚን ኔታንያሁ የፖለቲካ ህይወት ላይ ጥላውን ሳያሳርፍ አልቀረም የተባሉ ከሙስና ጋር የተያዙ ክሶች እንዳሉባቸውም ይገለጻል። ላቲካ ሆክ ያጠናቀረችው ዘገባ አለ፣ ትዝታ በላቸው ታቀርበዋለች።
ለሚስተር ናታንያሁ ያለመከሰስና ያለመነካት መብት ይሰጣቸዋል የተባለው የህግ ረቂቅ ባለፈው ቅዳሜ አደባባይ ከወጡ ሰልፈኞች ብርቱ ተቃውሞ ገጥሞታል። አቪሻግ ከሰልፉ ተሳታፊዎች አንዱ ናቸው። በኢብራይስት አፍ ይናገራሉ።
የእስራኤል ፓርላማ የወንጀለኞች መሸሻ መሆን የለበትም። አሁን በተፈጠረው ሁኔታ መጠቀም አለብን። ግባችን ካሁኑ የጸዳና የተሻለ ስነ ምግባር ያላቸው ሰዎች ወደ መንግስቱ እንዲገቡ ነው።
የእስራኤል ጠቅላይ ሚኒስትር ባለቤት ሳራ ናታንያሁ ቀደም ባሉ አመታት በመንግስት ወጪ ምግቦች ለግላቸው እንዲዘጋጁላቸው ሲያዙ ነበር ተብሎ ከተነሳባቸው ክስ ጋር በተያያዘ ከአቃቢያን ህጉ ጋር ባደረጉት ድርድርና በገቡት የእምነት ቃል $12,000 መልሰው ለመክፈል መስማማታቸውን የእስራኤል ራዲዮ ትላንት ዘግቧል። ጠቅላይ ሚኒስትሩ ራሳቸውም በሶስት የሙስና ክሶች ከግራና ቀኝ የተወጠሩ ቢሆኑም እርሳቸው ግን አንዳችም ጥፋት እንዳልፈጸሙ የተናገሩ ናቸው። የእስራኤል ዲሞክራሲያዊ ኢንስቲትዩት ፕሬዝዳንት የሆኑት ታዛቢ ዮሐናን ፔልስነር እንደሚሉት ይህ የቅሌት ወሬ ናታኛሁ ለገቡበት የፖለቲካ ውዝግብ አስተዋጽኦ ሳያበረክት አልቀረም።
Unless the prime minister was under interrogation
ጠቅላይ ሚኒስትሩ ምርመራ ላይ ባይሆኑና ምናልባትም ክስ ሊመሰረትባቸው የሚችል ባይሆን ኖሮ መሐል ሰፋሪ ሆኖ የፓርላማውን አባላት ለማማለል የትናንሾቹን ፓርቲዎች ዋጋ ለማዋደቅና መንግስትም ለመመስረት በቀለላቸው ነበር።
ድጋፍ ይሰጡኛል ብለው ናታኛሁ እምነት ጥለውበት የነበረውና የመንግስትና የሃይማኖትን መነጣጠል አቋም የሚያራምደው የእስራኤል ቤቴኑ ፓርቲ ጠቅላይ ሚኒስትሩ ሊፈጽሙ የማይችሉትን ቅድመ ሁኔታ አስቀምጦባቸዋል። የፓርቲው መሪ አቪግዶር ሊበርማን በሰጡት ቃል አክራሪ ኦርቶዶክስ የሆኑ የሃይማኖት ቡድኖች ከወታደራዊ መልመላና አገልግሎት ውጪ መደረግ የለባቸውም የሚል ብርቱ አቋም ይዘዋል። የእስራኤል ፕሬዝዳንት ሬዩቨን ሪቫሊን ደግሞ አሁን በእጃቸው የቀሩት ሁለት አማራጮች ብቻ መሆናቸውን ትላንት ተናግረዋል። አንድም መንግስቱን የመመስረቱን ሥራ ለሌላ እንደራሴ አሳልፎ መስጠት አሊያም አዲስ ምርጫ መጥራት። አዲስ ምርጫ የመጥራቱ ሐሳብ እስራኤልን ውድ ዋጋ ያስከፍላታል የሚሉ የፖለቲካ መሪዎች ያንን ለማስቀረት ማንኛውንም ጥረት እንደሚያደርጉ እየተናገሩ ናቸው። የምርጫው መቅረት ደግሞ የፖለቲካውን ወጀብ ሊያሾልካቸው ለሚችለው ናታኛሁ በሌሎች መደራደሪያዎች ላይ ለመሳተፍ እድሜ ይሰጣቸዋል ተብሎ ይጠበቃል።
ላቲት ሳሆከንና ተታበላቸውና መሰግናለሁኝ። ወደ ተከታዩ ዘገባ እናልፋለን። ወደ ኢትዮጵያ ጉዳዮች ይወስዱናል ተከታዮቹ የመጽሔት ርዕሶች። የከምባታ ህዝብ ኮንግረስ ከኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጋር መዋሃዱን ፓርቲው አስታውቋል። ውህደቱ በአባላቱ ፈቃድና በኮንግረሱ ደንብ መሰረት መፈጸሙን የቀድሞ የከምባታ ህዝብ ኮንግረስ ሊቀመንበር አረጋግጠዋል። መለስካቸው አማሃ ዝርዝሩን ይዟል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ረፋዱ ላይ በጠራው ጋዜጣዊ መግለጫ የከምባታ ህዝብ ኮንግረስ እንደተዋሃደው አስታውቋል። በሀገሪቱ ከዚህ በፊት ከተፈጠሩትና ከከሸፉት ቅንጅቶች፣ ግንባሮችና ህብረቶች ተመርያለሁ የሚለው ኢዜማ ራሱን በአዲስና ዴሞክራሲያዊ መልክ በጠንካራ መሰረት ላይ እንዳደራጀ በጽሑፍ መግለጫው ላይ ይናገራል። ዛሬም አዲሱን ፓርቲ የተቀላቀለው የከምባታ ህዝብ ኮንግረስ ከህኮ ይህንን መንገድ ተከትሎ የተከናወነ እንደሆነ የኢዜማ አመራር አባል አቶ አበባ አካሉ ከመግለጫው በንባብ አሰምተዋል።
ኢዜማ በስድስት ፓርቲዎችና ሁለት ስብስቦች ከወራት ውይይትና የሰነድ ዝግጅት በኋላ የተመሰረተ ፓርቲ ሲሆን ራሳቸውን አክስመው ከዚህ ጠንካራ ፓርቲ ጋር ለመዋሃድ ፈቃደኛ ለሚሆኑ ፓርቲዎች በሩን ክፍት በማድረጉ የከምባታ ህዝቦች ኮንግረስ ከህኮ ራሱን በስራ አስፈጻሚ በምክር ቤትና በጉባኤ ውሳኔዎች በማክሰምና በብሔራዊ ምርጫ ቦርድ በኩል አስፈላጊ ሰነዶችን በማሟላት ከኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ጋር ተቀላቅሏል።
ድርጅታቸው የከምባታ ህዝብ ኮንግረስ ላለፉት 28 ዓመታት ከባድ መስዋዕትነት እየከፈለ በኢትዮጵያ ፖለቲካ በተቃዋሚነት የቆየ ድርጅት መሆኑን ያስታወቁት የከህኮ ሊቀመንበር አቶ ኤርጫፎ ኤርዴሎ ይህ ውህደት የተፈጸመበትን ሂደት አስረድተዋል።
ፓርቲ ማክሰም በጠቅላላ ጉባኤ ተሰብስቦ የከምባታ ህዝቦች ኮንግረስ ከዚህ በኋላ ሁለተኛ ሌላ ጠቅላላ ጉባኤ ጥሪ ሳያስፈልግ ማዕከላዊ ኮሚቴና ስራ አስፈጻሚ በውክልናችሁ በእኛ ትእዛዝ በውክልናችሁ መሰረት ወክለናችኋልና ከማንም ከሀገራዊ ፓርቲ ጋር ውህደት ፈጥራችሁ ሪፖርት እንድታረጉ ለኛ የሚል ብቻ ነው። ስለዚህ ጠቅላላ ጉባኤ ይሄንን ውክልና ሰጥቷል። ይሄንን ውክልና ስለሰጠን ከክልል ሁሉም መጥቶ እዚህ ስለማይሰባሰብ ከዛሬ ጀምሮ ዳግም ጥሪ እንዳይደረግ ማለት ጠቅላላ ጉባኤ እንዳትጠሩ ተዋህዳችሁ ተሳውቁ ብቻ ማለት ስላለ ያንም ፍርማና አባላት 120 እና 50 የምክር ቤት አባላት የተገኙበትን ፍርማቸውን ያረፈበትን የቃለ ጉባኤን ጭምር አስፍረን ለምርጫ ቦርድ ማሳውቀናል። አሁን ደግሞ ለ የምንዋሃደው ፓርቲ ይሄንኑ አቀበል ነው የተዋሃድ ነው።
በጋዜጣዊ መግለጫው ላይ በጋዜጠኞች ለቀረቡት ጥያቄዎች የኢዜማ አመራር አባላትና አቶ ኤርጫፎ ኤርዴሎ ተጨማሪ ማብራሪያዎች ሰጥተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ከጎጂ ዞኖችና ከአማሮ ቀበሌዎች የተፈናቀሉ 25,000 ለሚሆኑ ሰዎች የተለያዩ አካላት የግል ጥረት በማድረግ እርዳታ እያደረጉላቸው መሆኑን ተፈናቃዮች ተናግረዋል። ሐዋሳና አዲስ አበባን ጨምሮ በሌሎችም ከተሞች ተመሳሳይ ተግባር መቀጠሉን የድጋፍ ሰብሳቢ ኮሚቴ አመልክቷል። የወረዳ አስተዳዳሪ ህዝቡን ከተጋረጠበት ችግር ለመርዳት ከመንግስት በኩል የተደረገው ጥረትና የተሰጠው ትኩረት በጣም ዝቅተኛ እንደሆነ መናገራቸውን የሐዋሳው ሪፖርተራችን ዮናታን ዘብዴስ ዘግቧል። ተጨማሪ አለው።
በኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖችና በአማሮ ዳዋሰኛ አካባቢዎች ባለው የጸጥታ ችግር ከ100 በላይ ቀዬዎች ተገድለዋል። 25 የሚደርሱ የብሔረሰቡ ተወላጆችም ተፈናቅለው ውጪ እንደሚገኙ ተናግሯል። ከ300 ሚሊዮን ብር በላይ የሚገመት ንብረትም ወድሟል። ትናንትናና ከትላንት በስቲያ 6 ሰዎች ከማሳቸውና ሲጓዙ ከነበረበት ተሽከርካሪ ላይ በጥይት ተመተው አርባ ምንጭ ሆስፒታል ሕክምና እየተሰጣቸው ይገኛል። ይህ ከጀለው ቀበሌ ተፈናቅዬ ሜዳ ላይ ተጥያለሁ የሚሉት የወይዘሮ አየለች አክሉ ያለፉት 3 ዓመታት ታሪክና አሁናዊ ሁኔታ ነው። ከቤት ንብረታቸው ከተፈናቀሉ 3 ዓመት ገደማ እንደሆናቸው የሚናገሩት እሳቸው ጠመኛ አንግበው በአካባቢው የሚኖሩ የታጠቁ ኃይሎች አሉ የሚሏቸው ቡድን መጀመሪያ አባላቸውን ለጥቆ ልጃቸውን እንደገደሉባቸው ገልጸዋል። ከዚህ በተጨማሪም ብዛታቸው 28 የሚሆኑ በረት ሙሉ ከፍ ተዘርፍ ያለው እርሻም ወድሟል። የተጨፈጨፈውን የአትክልት ማሳ ማየት ያሳዝነኛል። አሁን የሚቀመስ የሚላሳጥቻለኝ እንዲሁ ሜዳ ላይ ነው ፍጣን ነው ልጆችንም የማኖርበት ራስን የሚጠለልበት ታዛለኝም ብሏል። ከቤት ንብረታቸው ከተፈናቀሉ በኋላ ወደ ሌላ ቀበሌ ሄደው መጠለላቸውን የተናገሩት ወይዘሮ ማዕረጓ መንገሻ ደግሞ ላለፉት 3 ዓመታት ማሳቸውን እንዳለሙ በመከልከላቸው ለረሃብ መጋለጣቸውን ተናግሯል። ትምህርት ቤት፣ ጤና ተቋምና ሌሎችም ማህበራዊ ተቋማት መቃጠላቸውን ተናግረው የጤና አገልግሎት እንደማያገኙና ሴቶች ባሉበት ጫካ ውስጥ እንደሚወልዱ ገልጸዋል።
በሰላም ተኝተን አናድርም። ከግራም እየመጡ ይገላሉ፣ ከቀኝም እየመጡ ይገላሉ። በዛ የተነሳ መቼ ደግሞ እኛንም መጥተው ይገላሉ እያል እየሰጋን ነው የምንኖረው።
በንግድ ስራ የተዳደሩ እንደነበር ነገር ግን መተዳደሪያው በእሳት እንደወደመበት የሚናገረው አቶ ኤልያስ ለማ በቀን ትንሽ የማይባል ገቢ ነበረው። ተፈናቅለው ለሶስት ዓመታት ሜዳ ላይ በመቆየታቸው አሁን ግን ከ10 ቤተሰቦቹ ጋር ለችግር መጋለጣቸውን ተናግሯል። ከጀሎ ቀበሌ ብቻ 5700 በላይ ዜጎች ተፈናቅለው ለችግር ተጋልጠዋል። የጉጂ ኦሮሞዎችም ደንበኞቹ እንደነበሩ እሳቸውም ከነሱ ላይ ወተት የገዟቸው እንደነበር ተናግረው በተፈጠረው ጥቃትና ግጭት መራራቃቸውን ገልጸዋል። መንግስት በተለይም የኦሮሚያና የደቡብ ክልል የጸጥታ ኃይሎች ወንጀለኞችን በሕግ ቁጥጥር ስር የሚያውሉ ከሆነና በቀጠናው ያለውን የታጠቀ ኃይል የሚያስለቅቁ ከሆነ ዛሬ ነገ ሳይሉ ወደ ስራ እንደሚገቡ ተናግሯል። የተለያዩ አካላት የግል ጥረት በማድረግ እርዳታ እያደረጉላቸው በመሆኑ የተደሰቱ ተፈናቃዮች ምስጋናቸውን ችረውላቸዋል። መንግስት ግን ሰርተን ወደምንኖርበት ቀያችን ይመልሰን ሲሉም ተማጽነዋል። የድጋፉ ሰብሳቢ ኮሚቴ አስተባባሪ አቶ ደሳይን ጣሰው እንዳሉት የገንዘብና የአልባሳት ድጋፍ ማድረጋቸውን ጠቅሰው ተመሳሳይ ተግባር አዲስ አበባን ጨምሮ በሌሎችም ከተሞች ተጠናክሮ መቀጠሉን ተናግሯል። መንግስት ችግሩን ዛሬ ነገ ይፈታል ብለን ብንጠብቅም የተባባሰ በመሄዱና የዝናብ ወቅት በመሆኑ ከ26 ቀበሌ የተፈናቀሉ ዜጎች ሁኔታ አሳስቧቸው እርዳታ ማድረጋቸውን ተናግሯል። አሁን ህዝቡ ያለበት ሁኔታ መንግስት ለጉዳዩ ትኩረት አለመስጠቱን የሚያሳይ ነው ብለውታል።
3 ዓመት ቆጠረ ስንል በቂ እርዳታና ድጋፍ እንዳልተደረገላቸው የሚያሳይ ምንም ሌላ ማረጋገጫ አያስፈልግም። አሁን ያለንበት ቀበሌ ጀሎ ቀበሌ የሚባል ነው። ወረዳም በመመገብና በለምነቱ የሚታወቅ ነው። ምንም አይነት ምርት በሌለበት ደን ብቻ ለብሶ በምናይበት ጊዜ ላይ መንግስት ያደረገው ድጋፍ በጣም እጅግ አነስተኛ ነው ብለን እንወስዳለን።
እርዳታ አድራጊና የኮሚቴው አባል የሆኑት የአዋሳ ከተማ ነዋሪ አቶ ግርማ መልካ በበኩላቸው ተመሳሳይ ድጋፎች ችግሩን የማይፈቱ በመሆናቸው ተፈናቃዮችን በዘላቂነት ማቋቋም እንደሚገባ ተናግሯል።
የጸጥታ ኃይል እዚህ ቦታ ላይ ከሰፈረ ብዙ ጊዜ ወስዶታል። ግን እዚህ ቦታ ላይ ሽፋን ሰጥቶ እነዚህ ሰዎች በአግባብ ቦታቸው ላይ ማረፍ እንዲችሉ አላደረገም። ስለዚህ ትልቁ ጥሪያችን መንግስት የህዝብ መፈናቀል ወይም የሚስተካከለው መንግስት እዚህ አካባቢ ያለው የህዝብን ደህንነት ማስጠበቅ የሚችል አቋም ሲወስድና ባሉት ኃይልም ሆነ ተጨማሪ ኃይሎችን በአካባቢ መፍጠር በተለይ ደህንነቱን ሊያስጠብቅ በሚችል መልክ በአካባቢ የደህንነት ቀጠናን አቋቁሞ መቆጣጠር ሲችል ብቻ ነው የሚል እምነቱ ስላለኝ ለመንግስት ይህ መልእክት እንዲደርስ ፈልጋለሁ።
የወረዳው አስተዳዳሪ አቶ ተፈራ ቦንዶራ በበኩላቸው የሁለቱ ክልል መንግስታት ትኩረት ስለማይሰጡና የፌደራል መንግስትም ወጥ የሆነ ስራ ስለማይሰራ የኮሬ ህዝብ ከተጋረጠበት ችግር ጋር አመታትን ዘልቋል ብሏል። መንገዱ በቀጠናው ባለው የታጠቁ ኃይሎች ተዘግተው 3 አመታትን ማስቆጠራቸውም ተናግሯል።
ሁለቱ ክልሎች አብሮ ተቀናሽቶ አይሰሩም። አንደኛ ሁለቱ አንድ ላይ ሁለት ሪሰ መስተዳደሮች አንድም ቀን መድረክ ፍጥሯል። አንድ ላይ በራሳችን ደረጃ የጸጥታ መዋቅርና እኛ የምንንቀሳቀሰው እንቅስቃሴ አለ። ትኩረት ሰጥቶ ለዚህ ስራ ተብሎ ተለይቶ እዚህ አካባቢ የሚደግፍ ነገር የለም። መንገድ የለም። መከላከያ አመራሩ ያገናኙ ነው። ስለዚህ በመከላከያ በኩል እየተገናኘን ስራዎችን እንሰራለን እንጂ በባለቤትነት እዚህ ቁጭ ብሎ አካባቢ ላይ የሚመራ አካል የለም።
ይወርዳው የመንግስት ሰራተኞች ያንድ ወር ደሞዛቸውን ለተፈናቀሉ ዜጎች መስጠት ቃል መግባታቸውን ጠቅሰው የተፈናቀሉ ዜጎችን ወደ ቀያቸው ከመመለስ በፊት የተራራቀውን ህዝብ ማቀራረብና እርቅ መፈጸም ያስፈልጋል ነው ያሉትም። የኦሮሚያና የደቡብ ክልል መንግስትም የተቀናጀ ስራ መስራት አለባቸው ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አማሩ ኬለም።
አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ ዘገባ እናልፋለን። በድርቅ ምክንያት ከሐረርጌ ተፈናቅለው ሆሮ ጉድሩ ዞን ሐሙር ወረዳ የሰፈሩ ተፈናቃዮች ችግራቸውን በዘላቂነት የሚፈታ ለግብርና ሥራ የሚያውሉት መሬት እንዲሰጣቸው ጠይቀዋል። ምቹ ቦታ ተፈልጎ እንዲሰፍሩ አሊያም ሌላ ቦታ እንዲሄዱ መንግሥት እየሠራ መሆኑን የዞኑ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ለቪኦኤ ገልጿል። የኦሮሚያ ክልል የግብርናና ተፈጥሮ ሀብት ቢሮ ደግሞ ጥያቄያቸው በመጪው 2012 ዓመተ ምህረት መልስ እንደሚያገኝ አመልክቷል። ናኮር መልካ ዝርዝሩን ይዟል።
አቶ ሁሴን ማህመድ የስምንት ቤተሰብ አስተዳዳሪ መሆናቸውን ይናገራሉ። ከሐረርጌ በድርቅ ምክንያት ተፈናቅለው በሐሙር ወረዳ ጎይቴቦ ቀበሌ ከሰፈሩ 8 ዓመት ቢሞላቸውም በግብርና መሬት እጦት ሳቢያ በመንግስት ድጋፍ ሲኖሩ መቆየታቸውን ገልጸዋል። ይደረግላቸው የነበረው የምግብ ድጋፍ ባለፈው መጋቢት ወር እንደተቋረጠ ጠቅሰው ወደ አዲስ አበባ በመጓዝ ከግብርና ቢሮ ሰዎች ጋር እንደተነጋገሩ ያብራራሉ።
እናንተ ጋር ከተገናኘንና ሕይወታችን ካቀረብን በኋላ ተጨማሪ ምግብ ለሴቶችና ለህጻናትና ለሴቶች የሚሆነው እርሱ ቀርቧል። ወረዳ ላይ አሁን እቃ አለ። አልባሳት፣ የቤት እቃዎች፣ ብረት ድስትና መቆርቆራ ምናምን እንሰጣቸዋለን ብሎ ጠርቶ እንደዛ ለመውሰድ ነው ይመጠን ያለ ነው።
ወይዘሮ ሀሊማ አህመድ በበኩላቸው የምግብ ድጋፍ ቢጀመርም አሁንም ንጹህ ውሃ ባለማግኘታቸው ሴቶችና ህጻናት ለበሽታ እየተዳረጉ ነው ሲሉ ገልጸዋል። ንጹህ የመጠጥ ውሃም አላገኘንም። ከሌሊቱ 9 ሰዓት ውሃ ፍለጋ ሩቅ ቦታ ሄደን ከቀኑ 6 ሰዓት ነው ወደ ቤት የምንመለሰው። ለብርድ በሽታ ከመጋለጣችን ውጪ ነፍሰ ጡር ሴቶችም ረጅም ርቀት ከመሄዳቸው የተነሳ ጽንሳቸው እየተጨናገፈባቸው ነው። የእርሻ መሬት የሚሆንም አላገኘንም። አቶ ጀማል መሐመድ በበኩላቸው መንግስት ተቋርጦ የነበረውን የምግብና የተለያዩ ቁሳቁሶች ድጋፍ በማስቀጠሉ አመስግነው ችግሩን በዘላቂነት ይፈታል የሚሉትን የመፍትሄ ሀሳብ እንዲገልጻሉ።
ዋናው ስለ መሬት ነው። እኛ አሁን መሬት ብናገኘው ስራ በደንብ እንችላለን ነበር። ነገር ግን ብዙ አመት ነው እኛ የጠየቅነው፣ ምንም መፍትሄ አላገኘንም።
አቶ ለሊሳ በቀለ የዞኑ ኮሚኒኬሽን ጽህፈት ቤት ኃላፊ ናቸው። በጎይቴቦ ከ2600 በላይ ሰዎች በምቹ የግብርና መሬት እጦት ምክንያት ለችግር መጋለጣቸውን በአካልም ተገኝተው ማየታቸውን ገልጸዋል። ተቋርጦባቸው የነበረው የእህል ድጋፍ ቢጀመርም አሁንም የንጹህ ውሃ ችግር መኖሩን አረጋግጠዋል። ውሃ ከሌላ ቦታ በተሽከርካሪ የሚያቀርቡበት ሁኔታ ላይ ከኮሚቴ ጋር እየተወያዩ መሆኑን ጠቅሰው ችግሩን በዘላቂነት ስለመፍታት እንዲህ ይገልጻሉ። እስከተቻለን መጠን በዞናችን ውስጥ ለእርሻ የሚሆን ምቹ መሬት ለማግኘት ጥናት እያካሄድን ነው። ይህ ካልተገኘም ከኦሮሚያ ግብርና ቢሮ ጋር በመነጋገር ሌላ ቦታ የሚሰፍሩበት ሁኔታ ይመቻቻል ማለት ነው። ጊዜውን በተመለከተ ግን አንድ ሳምንት ወይም አንድ ወር ልል አልችልም። በተቻለን ፍጥነት ግን ችግራቸውን ለመቅረፍ እየሰራን ነው። የኦሮሚያ ግብርናና ተፈጥሮ ሀብት ቢሮ ምክትል ኃላፊ አቶ እንዳልካቸው ተፈሪም በ18 የተፈናቃዮች መጠለያ ላይ በተደረገው ጥናት የመሰረተ ልማት ችግሮች እንዳሉ ታውቋል ብለዋል። የጎይቴቦ ቀበሌ ቅሬታን በተመለከተም እንዲህ ብለዋል። በሐሙሩ ጎይቴቦ የሚገኙ ቢያንስ መጠለያ አላቸው።
በፕላስቲክ ጎጆ ስር ተጠልለው የሚገኙ ተፈናቃዮች አሉ። የነዛን ችግር ከፈታን በኋላ በጎይቴቦ የሚገኙትንም ችግር እንዴት መፍታት አለብን በሚለው ላይ ተወያይተናል። በ2012 የበጀት ዓመት ችግራቸው መፍትሄ እንዲያገኝ ይደረጋል ማለት ነው።
ከፈለካው ጎጆ እንደማይጡ
ሐላፊው ይሄንንም ችግር ለመፍታት ተፈናቃዮችን መልሶ የሚያቋቁም ኮሚቴ ተዋቅሮ ወደ ስራ ገብቷል ብለዋል። ለቪኦኤ ናኮር መልካ ከነቀምቴ።
አመሰግናለሁ ናኮር ለዘገባው። ክብራትና ክብራን አድማጮች አሁን ከምሽቱ 3 ሰዓት ከ35 ደቂቃ ሆኗል አዲስ አበባ ላይ። በዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ 8 ሰዓት ከ35 ደቂቃ ነው። ዝግጅቶቻችንን amharic.voanews.com ላይ ዌብሳይታችን ላይ ማግኘት ይቻላል። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን ተነጋገሩ። እንዲሁም የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከጉግል ፕሌይ ወይም ከአፕ ስቶር ብትጠይቁ ታገኛላችሁ። በነጻ ጭናችሁ ዝግጅቶቻችንን በጥራት ማግኘት ትችላላችሁ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል የሚተላለፈውን ጋቢና ፕሮግራማችንንም በየዕለቱ እንድትከታተሉ እንጋብዛለን። በ49 ሜትር ባንድ ላይ ይገኛል። የምሽቱ አየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ቴክኒሻኑ ኔልሰን ሎፔዝ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለነው ሶሎሞን አባተና
አዳነች ፍስሐዬ ነን።
ዝግጅታችን ይቀጥላል።
ጠቅላይ ሚኒስትር አብይ አህመድ ከአሜሪካ ድምፅ ጋር ያደረጉት ቃለ ምልልስ የመጨረሻ ክፍል ቀጥሎ ይቀርባል። በዚህ ክፍል አመራራቸውን አስመልክቶ ከተለያዩ ወገኖች የሚሰነዘሩ አስተያየቶች፣ የኃላፊነት ጊዜያቸውን ቀዳሚ ትኩረትና በአንዳንዶቹ ኢትዮጵያ ላለችበት የዛሬ ሁኔታ አይነተኛ የሚሏቸውን ፈተናዎች አስመልክቶ ለቀረቡ ጥያቄዎች ምላሽ ይሰጣሉ። ጠቅላይ ሚኒስትሩን ቢሮአቸው ተገኝቶ ያነጋገራቸው እስክንድር ፍሬው ነው። ቀጥሎ ይቀርባል።
ጠቅላይ ሚኒስትር፣ አንዳንድ ወገኖች እየተረዱኝ አይደለም የሚል ስሜት አለዎት? ያካሄዱ ካሉት ለውጥ አንጻር፣ ከሚወስዷቸው ውሳኔዎች አንጻር
አንዳንድ ወገኖች እየተረዱኝ አይደሉም ብቻ ሳይሆን ሁሉም ወገን እንዲረዳኝም አልጠብቅም። ምክንያቱም እኔም ወስነው ውሳኔ የሚያስደስተው እንዳለ ሁሉ የሚያስከፋው እንዳለ አውቃለሁ። አብዛኛው ህዝብ ግን በቅንነት ሀገር ለመለወጥ ለሀገር አንድነት እንደሚሰራ አስቦ ተባባሪ እንዲሆን እና በሰዎች የውሸት ወሬ እንዳይወሰድ እንደዚህ አይነት ሐሳቦች ላነሳ እችላለሁ እንጂ ሁሉም ህዝብ 100% ሊከተል ሊያደምጥ ይገባል ብዬ አላስብም። አብዛኛውን የሚያስደስት አብዛኛውን የሚያቀፈው ነው። ሌሎች ደግሞ በጸብ በግጭት በጥላቻ ሳይሆን ሐሳባቸውን በማራመድ የተሻለ ሐሳብ አለ ይላሉ። ከተጓዝም ዲሞክራሲ ማለት እሱ ነው። ሁላችን ወጥና አንድ ሐሳብ ሊኖርና አይጠበቅም መኖርም አይችልም። አብዛኛው ያስበውና አብዛኛው ያሰነው ግን ጥቂቶች እያመኑ ከተገዙ በዚህ አግባብ መሄድ ከቻል ዲሞክራሲ ምስቱ ነው። እኔም ፈልገው እንደዚህ አይነት ሐሳብ ነው።
በሚሊኒየም አዳራሽ የለውጡን አንደኛ ዓመት አስመልክቶ ባደረጉት ንግግር ኢትዮጵያን ከፍ ማድረግ፣ ትውልዷን ማንቃት፣ ዘመም ያለችውን አገሬን ማቅናት እንጂ ከዛ የተለየ ሸፍጥም ሐሳብም ተግባርም የለኝም ብለዋል። አሁን ያሉትን ለመግለጽ ነው።
እኔ በቆይታዬ የማምነው አንደኛ ለዘመናት ላልተወሰነ ጊዜ ስልጣን ይዞ መቆየት አግባብ ነው ብዬ አላምንም። በስልጣን ላይ በምቆይበት ጊዜ ደግሞ ሙሉ ጊዜን፣ ሙሉ አእምሮዬን፣ ሙሉ ጉልበቴን የህዝብን ህይወት ለመለወጥ መጠቀም አለብኝ ብዬ አስባለሁ። በማደርጋቸው ሩጫዎች፣ በማደርጋቸው የመለወጥ ፍላጎቶች ውስጥ ስህተት ሊያጋጥም ይችላል እንጂ አጠቃላይ ኢንቴንሽኔም አክሽኔም ኢትዮጵያን ቀና ከማድረግ ውጭ የተለየ ነገር የለውም። የሆነ ግሩፕ መጥቀም፣ የሆነ ሰውን መጉዳት፣ የተወሰነ ማስደት ማስከፋት የኔ አጀንዳ አይደለም። እኔ ኢትዮጵያውያን ከፍ የሚሉበትን ስራ እንሰራው የምፈልገው እሱን ነው፣ የማደርገውም እሱ ነው። ይሄንን መገንዘብ ለሚችሉ ኃይሎች ለማስገንዘብ ነው። ለዚህ ነው የተለመደውን እረፍት የተለመደውን ለራስ የሚሰጥ ጊዜ በመተው ሙሉ ጊዜ ያለ ሩጫ የሚደረግበትና በጣም ብዙ በርካታ አስደናቂ ድሎችም አስመዝግበናል በዚህ ዓመት ውስጥና እነዚህ የመጡት ሙሉ በሙሉ ራስን ከመስጠት ነው። እኔ ኢትዮጵያን በመሪነት በመቆየበት ጊዜ ውስጥ በግፍ የሰው ህይወት በማጥፋት ወይም ባልተገባ ሁኔታ ጥቅም ለማግኘት ከሰው ኪስ በማጉደል እንደማልገኝ እርግጠኛ ሆኜ መናገር እችላለሁ። ማንኛውም ነገር የማደርገው ለትብብር መንፈስ ሀገር መለወጥ ኢትዮጵያ መለወጥ በሚል ሐሳብ ብቻ ነው። እሱን ለማስገንዘብ የተነዘረ ሐሳብ
ጠቅላይ ሚኒስትር እሱ የተከሰተ የኢትዮጵያ ፍንሳይ እንዳይመጣ ወይም እንዳይፋጠን ህገ መንግስቱ እንቅፋት መሆኑን የሚገልጹ ወገኖችም አሉ። ኢትዮጵያ እንዳትነሳ መቃብር ጠባቂ የሆነው ህገ መንግስቱ ነው እስከማለት የሚሄዱም አሉ። በዚህ ላይ ማስተያየት አለው?
ችግሮችን በሙሉ ተጠቅሎ የችግሮቹ ለመፍቴ ህገ መንግስቱን መቀየር ነው፣ ችግሮቹ ለመፍቴ ያደግ ማንሳት ነው፣ ችግሮቹ ለመፍቴ ጠቅላይ ሚኒስትሩ መቀየር ነው ብሎ ማሰብ ችግር ካለመረዳት ይመጣል። ህገ መንግስት የሌላቸው ሀገራት አሉ። ህገ መንግስት የሌላቸው ሀገራት እና የቆሙ ሀገራት አሉ። ህገ መንግስቱ የቆየ በመሆኑ የህዝቦችን ፍላጎት በተለይም ደግሞ አሳታፊና አነጋጋሪ በሆነ መንገድ ሊሻሻሉ የሚገባቸው አንቀጾች ሊኖሩ ይችላሉ። ዝግ አይደለም። እሱን በማስረጃ በእውቀት እዚህ ጋር እንዲህ ቢሆን ብሎ የሚያስማን የሚያማይል በምክክር ማድረግ ይቻላል። ነገር ግን የትናንትናው ህገ መንግስት ሳልወያይበት ሳልመክርበት ተገቢ ግብአት ሳልሰጥበት ወጣ ብለህ አሁን ደግሞ አንተ ትክክል ስለመሰለህ ሌሎችን ሳታሳተፍ ሳታማክር በዚያ መንገድ ብትሄድ የነበረውን ስህተት ነው ተደግሞ ስህተት ላለመድገም ህገ መንግስት እንደሚመለከት መጀመሪያ ምንድናቸው መታየት ያለባቸው እንቅፋት የሆኑብን ነገሮች ምንድናቸው? እነሱን ለመፍታትስ ምን እናርክ? ለምሳሌ አንድ አርቲክል መውሰድ ይቻላል። አርቲክል 39 ነው ችግር ያለው የኢትዮጵያ አንድነት የሚፈታተነው ጉዳይ እሱ ነው ብሎ የሚያስብ አንድ ሰው ካለ አርቲክል 39ን ለመቀየር እሱ የተረዳበት ፐርስፔክቲቭ ብቻ በቂ አይደለም። ያን በተለየ መንገድ የሚገነዘቡ ወገኖቹ ማስገንዘብ አለበት። ሁሉም ባይሆን አብዛኛው ያን ሐሳብ የሚገዙት ከሆነ በጣም ቀላል ነገር ነው ያን አርቲክል ማስተካከል። ነገር ግን ሌሎችን ሳታማክር አንተ ትክክል ስለመሰለህ ስላመንክበት ለመቀየር ብትሞክር ትናንት የነበረውን ችግር በተለየ መንገድ ተደግሞ እንደሆነ እንጂ መፍትሄ አይመጣም። እና ህገ መንግስቱ ቋሚ ለረጅም ጊዜ የሚያገለግል መሆን አለበት። ያ ማለት ደግሞ አይነኬ ማለት አይደለም። ህዝቦች እስካመኑ ድረስ የህዝቦችን ጥቅም የሚያስከብር ሐሳብ እስከመጣ ድረስ በውይይት በመክክር ህገ መንግስታዊ በሆነ መንገድ ህገ መንግስቱን ማሻሻል ይቻላል። ህገ መንግስቱን በውይይትና በመክክር ማሻሻል የሚያስፈልግበት ዋናው ምክንያት ትልቁ በእኛ ህገ መንግስት ላይ የሚሰጠው ሂስ በቂ ውይይት አላደረግንበትም፣ አልመከርንም፣ አልተሳተፍንም የሚል ስለሆነ ቢያንስ አሁን የምናደርገው ማንኛውም ለውጥ ያንን ችግር የማይደግም መሆን አለበት። ያን በማድረግ ወደሚያቀራርብ ነገር ሊመጣ ይችላል። ኢትዮጵያ ውስጥ ያንተም እንደምትገነዘበው በንጉሰ ነገስቱ ከወጡ ሁለት ህገ መንግስቶች ጀምሮ አጠቃላይ የህገ መንግስት ታሪክ 100 ዓመት አይሞላውም። ኢትዮጵያ እሺ ዓመታት እድሜ ያላት ሀገር ናት። ህገ መንግስት ከጀመር 100 ዓመት አይሞላም። እሱም ያው የምናቃቸው ህገ መንግስቶች ማለት ነውና ህገ መንግስቱ የሁሉ ነገር መፍትሄ መሆን አይችልም። ህገ መንግስቱ የሚያቀራርብ አንድ ጠንካራ መካከለኛ ሰነድ መሆን ይችላል። ያን ማድረግ የሚቻለው ግን ሁሉንም ህዝቦች ባሳተፈና በመከረ መንገድ ከሄድንበት ብቻ ነው።
እርስዎ በአንድ ዓመት ውስጥ ያመጡትን ለውጥ ያደነቁ አንድ ዓለም አቀፍ ታዛቢ ያስቀመጡትን የመደምደሚያ ሐሳብ ላንሳና በዚህ ላጠቃልል። አሁን እያጋጠሙ ካሉ ችግሮች አንጻር የእርምት እቅድና መተማመንን የሚፈጥሩ አንዳንድ እርምጃዎች ያስፈልጋሉ ብለዋል። አንዳንድ አካሄዶችን ቆም ብሎ መፈተሽ ያስፈልግ ይሆን? ምን ይላሉ በዚህ ላይ ጠቅላይ ሚኒስትር?
ቅድም እንዳልኩት ነው፣ ለውጥን በሆነ ጊዜ በሰራው ስራ ለዘላለም መቆየት አይቻልም። በየጊዜው ራስ መፈተሽ፣ ውስጥ መፈተሽ፣ የህዝብን ሮሮና ብሶት ማድመጥ ያንንም ተንተርሶ ሲስተምን ተቋምን ሀገርን እየቀየረ መሄድ ያስፈልጋል። ባለፈው ዓመት ሰራናቸው በርካታ ድሎች አሉ። እነዚህ ድሎች ከነ ችግሮቻቸው በህዝቡ ውስጥ ከፍተኛ ደስታን ፈጥረዋል። በእነሱ ስራ ግን ለዘላለም መኖር አይቻልም። አዳዲስ ድል ማስመዝገብ፣ አዳዲስ ውጤት ማምጣት ይኖርብናል። አብዛኛው ኢትዮጵያ ውስጥ የሚታየው ችግር መቆራቆሱ፣ መጠላላቱ የሚታየው ችግር አሁን የተፈጠረ የሚመስላቸው ሰዎች በጣም ብዙ ናቸው። ያልካቸውን ሰው ጨምሮ ሊሆን ይችላል። ልክ በሰኔ መግቢያ ወይም አጋማሽ ዘር ሲዘራ ምን አይነት ዘር እንደተዘራ የሚያውቀው ዘሪው ብቻ ነው፣ ወይም ሲዘራ ያየ ሰው ብቻ ነው። የተዘራው ዘር ስንዴ ይሁን ገብስ ይሁን ጤፍ የሚታወቀው ሐምሌና ነሐሴ ዝናብ ካገኘና ከፍ ካለ በኋላ ነው። ከፍ ብሎ ጤፍ መሆኑን ካየህ በኋላ ራሱ ምን ያክል ፍሬ መልቀም እንደምትችል ማወቅ የምትችለው ከወራት በኋላ ሲታጨር ሲወቃ ነው። ኢትዮጵያ ውስጥ ላለፉት ዓመታት የተዘሩ በርካታ መጠላላት፣ የመለያየት ሐሳቦች ጊዜያቸው ደርሰው ተኮትኩተው ዝናብ ጠጥተው አብበው ያየንበት ወቅት ነው። እዚህ ጋር ተስፋ እንድንይዝ የሚያደርገው ነገር ማየት ነገሩ እያለቀ መሆኑን የሚያመላክት ነው። ጤፉ ተንጀርግጎ ስታየው ከተወሰነ ጊዜ በኋላ መታጨጃው ደርሷል፣ መወቂያው ደርሷል ማለት ነው። ኢትዮጵያ ውስጥ አሁን የምናያቸው ችግሮች ቀድሞ የተዘሩ ዘሮች ቢሆኑም መታየታቸው በራሱ ለይታ መቃታቸው በራሱ ወደ ማብቂያው እየሄዱ መሆኑን ያመላክታል። ይሄንን ችግር ለመፍታት ከስረ መሰረቱ ምን ነበር ችግሩ ሁሉ ማየት ያስፈልጋል። መንግስት ምን ቢያደርግ ነው ችግሮቹን መፍታት የሚችለው ብሎ ማሰብ ያስፈልጋል። ለውጥን በቀጣይነት መደረግ እንዳለበት ማመን ያስፈልጋል። ባንዶ ተደረገ ማንኛውም ለውጥ ለዘላለም እርካታ ማፍጠር አይቻልም። ህዝቡን ሲደግፍህ ቀብድ ነው የሚሰጠው። ቀብድ የሚሰጠው ስታምን ነው። የሰውዬ አስተብ ሰጠው በሚቀጥለው 15 ቀን 20 ቀን የሰጠውትን እቃ ወይም ልብስ ይሰፋልኛል ስታምን ሰጠዋለህ ቀብድ። ቀብዱ ግን የሚያመለክተው ባልኩህ ቀን ጨርሰህ አምጣልኝ እንጂ ጨርሰሃል አይደለም። የኛም ድጋፍ እንደሱ ነው። የጀመራችሁት ነገር መልካም ነው። አሰራራችሁ ጥሩ ነው። በዚሁ ቀጥሉ። አፍጥኑት፣ አስፉትና ውጤታማ አድርጉን ነው ድጋፍን የምናየው እንደሱ ነው። ለውጥን ግን ባልተገባ ፍጥነት በመተወስድበት ሰዓትም የሚያስከትለውን አደጋ ማየት ተገቢ ይሆናል። ራሱ ሲስተሙ ሳይለወጥ ባልተለወጠ ሲስተም አዳዲስ ሐሳቦችን በፍጥነት ለማምጣት ከፈለክ ሲስተሙ መሸከም ስለማይችል ክራሽ ያደርግና የማትፈልገው ውጤት ሊያመጣ ይችላል። ይሄ ኢትዮጵያ ውስጥ አጋጥሞ ያውቃል ከዚህ ቀደምና ለውጥ መልካም ነገር ጥሩ ነው፣ ግን ሲስተሙ በሚሸከመው አግባብ እያሰረጹ ራስን እየፈተሹ ከጊዜው ጋር ለውጥ እያመጡ መሄድ ያስፈልጋል። ሰውየው እንዳሉት አዳዲስ ድል፣ አዳዲስ መለወጥ፣ አዳዲስ ውጤቶች እያመጣን ማዝለቅና ማጽናት ይኖርብናል ብዬ ነው የማምናለሁ።
ክቡር ጠቅላይ ሚኒስትር እጅግ በተጣበበ ጊዜዎት መሃል ይሄንን ቃለ ምልልስ ከአሜሪካ ድምጽ ጋር ስላደረጉ በአሜሪካ ድምጽ ሬዲዮ አድማጮች ስም ተከታታዮች ስም በጣም አመሰግናለሁ ስለ ጊዜው።
አድማጮች በተከታታይ በተሰማው ከጠቅላይ ሚኒስትር አብይ አህመድ ጋር በተደረገው ቃለ ምልልስ ላይ የተሰጡ አስተያየቶች አሉን፣ አሁን እናቀርባለን።
በኢሜል ከደረሱን መልእክቶች በአንዱ እንጀምር። ደረጀ ጂኤም ውድ ቪኦኤ ብለው ይነሳሉ።
ጠቅላይ ሚኒስትር አብይን በተመለከተ ያለኝን አስተያየት እንሆ። ዶክተር አብይ ከየትኛውም የኢትዮጵያ ገዢዎች የተሻሉ መሪ ናቸው። ቢያንስ ቢያንስ ሀገራችንን መልሰውልናል። ነጻነት አግኝተናል። አፈና ቀርቷል። ሁለተኛ ዜጋነት ቀርቷል። ዶክተር አብይ ኢትዮጵያን ሊያሸጋግሩ የሚችሉ ጥሩ መሪ ቢሆኑም ከብዙ አቅጣጫዎች ችግሮች ተጋርጠውባቸዋል።
አንደኛ ይላሉ ደረጀ፣ ከራሳቸው ፓርቲ ውስጥ ህዝቡን ያማረረ ስራ ያበላሸ ለውጡን ለማደናቀፍ የሚሰራ ኃይል፣ ሁለተኛ ከስልጣንና ከሀብት እንዲገለል በመደረጉ የተበሳጨውና ማንኛውንም አፍራሽ ተግባር ለመፈጸም ወደ ኋላ የማይለው ኃይል፣ ሶስተኛ ህዝብን ለመከፋፈልና አገሪቱን ቀውስ ውስጥ ለማስገባት ጥላቻና ዘረኛነትን በመስበክ ሁሉንም ነገር ለማበላሸት የሚሰሩ ፓርቲዎች፣ ሚዲያና ጋዜጠኞች ብለዋቸዋል። ዋነኞቹ የችግሮች ምንጭ ሲሆኑ ጠቅላይ ሚኒስትሩ በዙሪያቸው ደካማና ለውጡን የማይመጥኑ ሰዎችን ማሰባሰባቸውና በየጊዜው ግልጽ መረጃ ለህዝብ መስጠት አለመቻላቸው፣ ቀላል የማይባል የህብረተሰብ ክፍል በሐሰት መረጃና የጥላቻ ፕሮፓጋንዳ ውዥንብር ውስጥ ገብቷል።
ስለዚህ ቪኦኤዎች እባካችሁ ሚዛናዊ መረጃ በተከታታይ በማቅረብ ህዝቡን አግዙት። አመሰግናለሁ። ደረጀ ነኝ ከአዲስ አበባ።
ከፌስቡክ ንግግሮቻችሁ ደግሞ አንድ ሁለቱን እንመልከት።
የደጃት ካሳይን አስተያየት እንሆ።
እጭ ሲሉ ጀመሩ። ጋዜጠኛውም ዘመድ መሳይ ነው። ምንም የረባና ፈታኝ ጥያቄ መጠየቅ አልቻለም። ያው ጥያቄና ተጠያቂ ሳይሆን አወሩ ቢባል ይሻላል። ጠቅላዩ ከበድ ያለ ጥያቄ አይወድም።
የኤፍሬም ኬ ጎበና ሐሳብ እንዲህ ይነበባል።
በዚህ አንድ አመት በጣም ብዙ የገዘፉ ስራዎች ተሰርተዋል። ለዚህም ጋዜጠኛ እስክንድር እንደ አንድ ኢትዮጵያዊ ዜጋ በመስጋናና ዕውቅና በመስጠት ቢጀምር መልካም ነበር። በትንንሽ ኮሽታዎች ወይም ሁላችንንም የሚያግባቡ በቀላሉ ሊፈቱ እንደማይችሉ በመናውቃቸው ጉዳይ ላይ ለጠቅላይ ሚኒስትሩ ትቶ ውጤቱን መጠበቅ ግድ ይለናል።
ለዚህ ምሳሌ የሚሆኑት አሉ ኤፍሬም በመቀጠል የጅግጅጋ፣ የቄለም ወለጋ፣ የአዲስ አበባና ዙሪያዋ የሲዳማ ከነዚህ የተወሰኑት የተፈቱበት ጠሪዎቹ የለዘቡበት መንገድ ጠቅላይ ሚኒስትሩ ማድመጥ ብሎም ጊዜ መስጠቱ እንደሚበጀል ማሳያ ነው። ኤፍሬም ኬ ኮበና አስተያየቶቻችሁን የላካችሁልንን ሁሉ እናመሰግናለን። ስልክ እየደወላችሁ በድምጽ በኢሜል horn@voanews.com በፌስቡክ በትዊተር በኢንስታግራም እንዲሁም ዩቲዩብ ላይ ሐሳቦቻችሁን አካፍሉ። ተነጋገሩ፣ አንሸራሹ።
የሰደብና ነውር ቃላትን አየር ላይ አናስተናግድም። ከባህልና ከጨዋወት ጋር የሚጣረሱ ፈረለቀቁ አባባሎችንና ዘለፋዎችን ወይም የህዝብን ክብር የሚጋፉ የማንንም ሃይማኖታዊ ማንነትና እምነት የሚነቅፉና ሁከትን የሚዘሩ ወይም በቀጥታ ለግጭቶች የሚገፋፉ ወይም ማረጋጋጫ ያልቀረበባቸው ለመልካም ዝናና ለሰብአዊ ክብር ተጻራሪ የሆኑ አስተያየቶችን ከማህበራዊ መገናኛዎች ገጾቻችን ላይም ለማንሳትና ለማጥፋት እንገደዳለን።
ለገንቢ አስተያየቶች፣ የተቃውሞ፣ የቅሬታ ሆነ የድጋፍ፣ ለጥያቄዎች፣ ለምክሮች፣ ለጤናማ የሐሳብ መንሸራሸር በገጾቻችንም በአየራችንም ከታላቅ ምስጋናና ክብር ጋር ሰፊ ቦታ እንሰጣለን።
ለተሳትፏችሁ፣ ለአስተያየቶቻችሁ እናመሰግናለን። በንግግሮቻችሁ ቀጥሉ። ተከታዩን የጠቅላይ ሚኒስትር አብይ አህመድን መልእክት እንድናስተላልፍለት የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ጠይቆናል።
በመላ ዓለም የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ወጣቶችና አዳጊዎች ሆይ፣
መጪው ወቅት ኢትዮጵያ ውስጥ ክረምት ነው። ትምህርት ቤቶች በአብዛኛው ይዘጋሉ። በእናንተ ደግሞ በጋ ነው። እዚያም ቢሆን ትምህርት ቤቶች ለእረፍት ይዘጋሉ። ይህንን መልካም አጋጣሚ ስለ ሀገራችሁና ስለ ወገናችሁ እንድታስቡ በመፈለግ ነው ይህንን መልእክት የምልክባችሁ።
ነጻነቷን ጠብቃ የኖረች ብርቱና ጀግና ሕዝብ ያላት፣ ውብና ድንቅ ባህሎችን ያቀፈች፣ ከዳሎል ዝቅተኛ ስፍራ እስከ ራስ ደጀን ከፍተኛ ተራራ የሚገኝባት፣ የዓለም ሃይማኖቶች ለዘመናት በፍቅርና በመግባባት የኖሩባት ታላቅ አገር አለቻችሁ። በዚህ በእጅጉ ልትኮሩ ይገባል። በሌላ በኩል ደግሞ ከዚህ አኩሪ ታሪካችን ጋር የማይመጣጠን ፈተና አለባት። አብዛኛውን የሕዝባችንን ክፍል አንቆ የያዘ ድህነት አለባት። ብዙ ወገናችን በቂ የሕክምና አገልግሎት፣ ጥራቱንና ደረጃውን የጠበቀ ትምህርት፣ ንጹህ ውሃ፣ የሚያስተሳስር መንገድ አያገኝም። እንደናንተ ያሉ ወጣቶች አብያተ መጻሕፍትን በቅርባቸው አያገኙም። የሚጫወቱባቸው ሜዳዎች በየሰፈራቸው ቀርቶ በየከተማቸው እንደ ልብ የሉም። ኮምፒውተሮች ዛሬም ለተማሪዎቻችን ብርቆች ናቸው።
ከዘመናት በፊት በጥቅጥቅ ደኖቿ የምትታወቀው ሀገራችን ዛሬ ተራቁታለች። ደን መትከልና መንከባከብ በዘመናዊት ኢትዮጵያ ገና ባህል አልሆነም። አእዋፍና አራዊት ከየአካባቢያችን እየራቁ ነው። ቢራቢሮዎችንና ነፍሳትን በአይን አይተው በእጅ ነክተው የማያውቁ ወጣቶች እየተፈጠሩ ነው። በእንቅርት ላይ ጆሮ ደግፍ እንደሚባለው ደግሞ ይህ አልበቃን ብሎ እርስ በርስ መጣላት፣ አንዳችን ሌላችንን መግፋት፣ በዘር በቋንቋና በሃይማኖት ተለያይቶ መጋጨት፣ በየሚዲያው ጥላቻና ስድብን ማሰራጨት፣ መፈናቀልና ስደት የዘመናችን አስከፊ ገጽታ እየሆኑ ነው።
እንደዚህ ከሆነ ለእናንተ ምን አይነት ሀገር ልናወርሳችሁ ነው?
እኔን አሁን የሚያሳስበኝ ይሄ ነው። በተለይ ከሀገር ውጭ የምትኖሩ ወጣቶችና አዳጊዎች አንድ ነገር እንድታስታውሱ ፈልጋለሁ። ዛሬ እናንተ በደስታ በሰላምና በምቾት የምትጠቀሙባቸው ከተሞች፣ ትምህርት ቤቶች፣ መዝናኛዎች፣ አብያተ መጻሕፍት፣ መንገዶችና መንደሮች በቀደመው ትውልድ በጠንካራ መሠረት ላይ የተገነቡ ናቸው። እነዚያ የቀደሙ ሰዎች ወገባቸውን አስረውና ችግሩን ሁሉ ተቋቁመው ባይሰሩ ኖሮ ዛሬ የምታደንቋቸውን የአሜሪካ፣ የአውሮፓና የእስያ ከተሞች ማግኘት አንችልም ነበር።
እኛስ ለተተኪው ትውልድ ምን ሰርተንለታል? ዛሬ እናንተንም ጋብዘው ለዚህ ጥያቄ አብረን መልስ መስጠት እንድንችል ነው። ሀገራችንን ስልጡን፣ ባለጸጋ፣ ዴሞክራሲያዊትና ሰላማዊት ማድረግ የምንችለው ተባብረን ስንሰራ ነው። በተለይ እናንተ የነገ ተረካቢዎች ነገን ያስባችሁ መስራት አለባችሁ። ቢያንስ የሚከተሉትን አምስት ነገሮች ለሀገራችሁ እንድታደርጉ ጥሪ አቀርባለሁ።
አንደኛ አሉ ጠቅላይ ሚኒስትር አብይ አህመድ፣ የዛሬውን ችግርና መከራ ሳይሆን የነገውን ተስፋ ተመልከቱ። ፈጽማችሁ በሀገራችሁ ተስፋ አትቁረጡ። እንለውጣለን፣ እንችላለን፣ ታሪክም እንሰራለን ብላችሁ እመኑ። ስለ ሀገራችሁና ስለ ህዝባችሁ በጎ በጎውን ተናገሩ፣ መስክሩ። ለምትሮጡበት ጎዳና እንጂ ለሚያጋጥማችሁ የእንቅፋት ድንጋይ ብዙም ቦታ አትስጡት። በመንገዳችሁ ላይ ውሻ ቢጮህባችሁ እናንተ ተመልሳችሁ አትጩሁ።
ሁለተኛ፣ ዕውቀትን ወደ ሀገራችሁ አሻግሩ። አዳዲስ አሰራሮችን አምጡ። መጻሕፍትንና ኮምፒውተሮችን አሰባስቡ። የብዙ ተማሪዎችን ህይወት ማሻሻል ትችላላችሁ። በየትምህርት ቤቶቹ ግቡና የበጎ ፍቃድ መምህራን ሁኑ። የማከማቻ ቋቶችን ማለትም ሰርቨር አዘጋጅታችሁ ዲጂታል መጻሕፍትን ተማሪዎች በስልኮቻቸው እንዲያገኙ አድርጉ። የትምህርት መርጃ መሳሪያዎችን አሰባስቡና ለየትምህርት ቤቶቹ አድርሱ። የምስራቅ እስያ ወጣቶች እንዲህ ነው የሚያደርጉት፣ ከነርሱ ልምድ ቅሰሙ።
ይቀጥላሉ ጠቅላይ ሚኒስትሩ። ሶስተኛ፣ መጻሕፍትን በማሰባሰብ በተናናሽ ከተሞችና ትምህርት ቤቶች አብያተ መጻሕፍትን አስፋፉ። ከሻይና ቡና በሚቀነስ ገንዘብ በአካባቢው ቁሳቁስ የመጻሕፍት ቤቶችን መስራት ይቻላል። መጻሕፍቱን ደግሞ ከየቦታው መለቃቀምና በርዳታ ማግኘት ትችላላችሁ። በቀላል ቴክኖሎጂዎች አብያተ መጻሕፍቱን ዲጂታል ማድረግም ይቻላል።
አራተኛ፣ የበጎ ፈቃድ አገልግሎት በመስጠት የሰለጠነ አሰራርን በሀገራችሁ አስለምዱ። በሆቴሎች፣ በመስሪያ ቤቶች፣ በግል ድርጅቶች፣ በገበያ አዳራሾች፣ በሆስፒታሎች ወዘተ አገልግሎት በመስጠት የተሻለ አሰራርን ለሌሎች አሳዩ። ሀገራችሁ እንድትሆን የምትፈልጉትን እናንተ ራሳችሁ አድርጋችሁ አሳዩ።
አምስተኛ፣ ስለ ሀገራችሁ ወቅታዊ ሁኔታ፣ ለሕዝባችሁ ማበርከት ስለምትችሉት አስተዋጽኦ፣ ችግሮቻችንን ቀርፈን ፈተናዎቻችንን አልፈን እንዴት ሀገር መገንባት እንደምንችል የምትመክሩባቸው የወጣቶች የሐሳብ መለዋወጫ መድረኮችን አዘጋጁ። እናንተው ራሳችሁ ተነጋገሩ፣ ጥናቶችን አቅርቡ፣ ሐሳቦችን አዋጡ፣ የመፍትሄ ሐሳቦችን አምጡ።
በመጨረሻም የጠቅላይ ሚኒስትሩ መልእክት የመኖሪያ ስፍራችን ብዙ ነው ይላል። ያለችን ሀገር ግን አንዲት ናት። የትም ብትወለዱ ኢትዮጵያ በደማችሁ ውስጥ አለች። የአንዲት ሀገር ታላቅነት የሚወሰነው በተተኪው ትውልድ ታላቅነት ነው። እናንተ ከበረታችሁ፣ ተስፋ ካልቆረጣችሁ፣ ሀገራችሁን ለመለወጥ ከተነሳችሁ የኢትዮጵያ ትንሣኤ እንደሚቀርብ አትጠራጠሩ። ለአፍራሽ ወሬና ለአሉባልታ ቦታ አትስጡ። ስለሚነሳው አቧራ ሳይሆን ስለምናሳርፈው አሻራ እናስብ። የነገው ትውልድ በእናንተ እንዲኮራ፣ ስማችሁም ከአገራችሁ ክብርና ገናናነት ጋር አብሮ እንዲጠራ ኑ አብረን እናትም አሻራ።
በኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ጥያቄ ያስተናገድነውን የጠቅላይ ሚኒስትር አብይ አህመድን መልእክት ነው ያሰማናችሁ። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ። አንዳንድ አጠራጠር ያሉ መረጃዎችን ላካፍላችሁ። የኢትዮጵያ ብሔራዊ ባንክ ለአንድ ሳምንት ያህል እስከ ዛሬ ድረስ በያዘው የምንዛሪ ተመን አንድ የዩናይትድ ስቴትስ ዶላር 28 ብር ከ71 ሳንቲም ነው ይላል። ከሌሎች ምንጮች ያገኘኋቸው መረጃዎች ግን እንደሚናገሩት 29 ዶላር ከ01 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ዌብሳይቱን ለሳምንት ያህል እስከ ዛሬ ድረስ አላደሰም። የመጀመሪያ ጊዜው አይደለም። በዚህ ፈጣን ዓለም፣ በዚህ የንግድ ዓለም የኢትዮጵያ ብሔራዊ ባንክ እጅግ እያዘገመ ይመስለናል ዌብሳይቱ ላይ። በሌላ በኩል ነገ አርብ ግንቦት 22 2011 ዓመተ ምህረት አዲስ አበባ ዝናባማ እንደምትሆን የኢትዮጵያ ሚቴዎሮሎጂ ኤጀንሲ ዛሬ ያወጣው ትንበያ ይጠቁማል። የአዲስ አበባ ከፍተኛ ሙቀት 14 ዝቅተኛው 27 ዲግሪ ሴልሺየስ ነው። ከ33 የኢትዮጵያ ተለያዩ ግዛቶች ጣቢያዎች የተሰበሰቡ መረጃዎችና የሶስት ቀናት ትንበያ www.etiomet.gov ላይ ታገኛላችሁ።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀዋል።
በምሽቱ ፕሮግራሙ አናዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዳነች ፍስሐዬን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል በዚህ እንሰናበት።
ሰላም፣ ደህና እደሩ።